የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ናቸው። የዛሬውን የትንሣኤ በዓል ምክንያት በማድረግ ከሰጡት ቃለ ቡራኬ የተወሰደውን ያሰማናችሁ። እሁድ ሚያዝያ 11 2012 ዓ.ም የትንሣኤ በዓል ዛሬ በዓለም ዙሪያ በሚገኙ የተለያዩ የክርስትና እምነት ተከታዮች ዘንድ ተከብሮ ውሏል። በዓሉን የምታከብሩ አድማጮቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ታዲያ የዘንድሮ የትንሣኤ በዓል በተለየና ምናልባትም ከአሁን ቀደም ታይቶ የማያውቅ ሊሰኝ በሚችል መንገድ ነው እየተከበረ ያለው። ምክንያት ዓለምን ያሸበረውና ድንገትም ቀጥል ያደርጋት ያለም የመሰለው የኮሮና ቫይረስ ወረርሽኝ በሰው ልጆች የሕይወት ዘይቤ ላይ የፈጠረውን እጅግ ግዙፍ ጫና ጨምሮ በብዙዎች ላይ ያደረሰው ጉዳትና የደቀናቸው ፈተናዎች ናቸው።
ዛሬ ዓለም የታመመው እንግዲህ እስከምናውቀው ድረስ ቻይና ውስጥ ውሃን የሚባል ግዛት አንድ የእንስሳት ገበያ ውስጥ ተነሳ የሚባል ቫይረስ ነው። የመጀመሪያው አንድ ሰው ተያዘ። ከዛ በኋላ ዓለም እኛ የሰው ልጆች ህመማችንም አንድ አይነት ነው። ደግሞ የሚገርምህ ነገር የሆነ ቦታ ደግሞ መድኃኒቱ ቢገኝ ያ አንድ ቦታ የተገኘው መድኃኒት ደግሞ የዓለም ሁሉ ይሆናል። መድኃኒታችንም አንድ ነው። ስለዚህ እያንዳንዳችን ዓለምን የተሻለች የመኖሪያ ስፍራ ለሰው ልጅ እንድትሆን ማሰብ፣ መጣር፣ መስራት። ስንሞት ደግሞ ሐውልታችን ላይ የሚጻፈውን ነገር ሰው እንዲጽፍልን መፍቀድ የለብንም። ራሳችን መጻፍ መቻል አለብን።
የኢትዮጵያ ወንጌላውያን አብያተ ክርስቲያናት አገልጋይ ወንጌላዊ ያሬድ ጥላሁን ናቸው። የሰሞኑን ፈተናና የነገውን ድህረ ኮሮና ቫይረስ ወረርሽኝ ዓለም የህይወት ገጽታዎች ምንነት በሚጠይቅ ተከታታይ ውይይት ምሽቱ በተሰናዳ ዝግጅት አብረውን ይቆያሉ። የዘንድሮውን የትንሣኤ አከባበር ብሎም የትንሣኤን ምንነትና ፍቺ የሚዳስሱ ቅንብሮችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ይህንኑ ፈተና ተከትሎም ከስቱዲዮ ውጭ ከየመኖሪያ ቤቶቻችን እያሰናዳን ማቅረብ የያዝነው ለየት ያለ አቀራረብ ሁለተኛው የራዲዮ መጽሔት ዛሬ ልዩ የትንሣኤ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ የተከበራችሁ ክርስቲያን ምዕመናን እንኳን ለብርሃነ ትንሣኤው አደረሳችሁ። ዜናውን ዋሽንግተን ዲሲ ከሚገኘው መኖሪያዬ የማሰማችሁ ሶሎሞን አባተ ነኝ። በኢትዮጵያ የተረጋገጠ የኮሮና ቫይረስ ተጋላጮች ቁጥር 108 ደረሰ። የጤና ሚኒስቴር በማህበራዊ መገናኛ ገጾቹ ላይ ባወጣው መረጃ ባለፈው አንድ ሙሉ ቀን ውስጥ ለ667 ሰዎች ምርመራ መደረጉንና ከመካከላቸውም ሶስቱ ኮሮና ቫይረስ እንደተገኘባቸው መረጋገጡን አሳውቋል። ሶስቱም ኢትዮጵያውያን ሲሆኑ ሁለቱ 62ና 52 ዓመት ዕድሜያቸው ላይ ያሉ ሴቶች፣ አንዱ የ19 ዓመት ወጣት ናቸው። ትንሣኤን ዛሬ የምታከብሩ ሁሉ የራሴን ሀገር ኢትዮጵያን ጨምሮ ከቤተሰቦቻችሁ ጋር በጤና እንድትዘልቁ ልባዊ ምኞቴን እገልጻለሁ። በአካል ተራርቃችሁ ተለያይታችሁ ከሆነ ዛሬም ይህ ቀውስ እስኪያበቃ ሁልጊዜም ግን አብራችሁ መሆናችሁን እንድታረጋግጡ ይሁን ብለዋል የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ዛሬ ባስተላለፉት መልእክት። ጠቅላይ ሚኒስትር አብይ አህመድም በሚሊኒየም አዳራሽ የተከፈተውን የሕክምና ማዕከል መጎብኘታቸውን አመልክተዋል። እጅግ ብቁና ችሎታ ባላቸው የጤና ባለሙያዎች የተሰናዳ ነው ብለዋል። ሊፈጠር ለሚችል ማንኛውም ሁኔታ ለመዘጋጀትም እንዲህ መሰል ቦታዎችን ማሰናዳት ይቀጥላል ብለዋል። ዋና መቀመጫው አዲስ አበባ የሆነው የተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽን UNECA ኮቪድ-19 አፍሪካ ውስጥ በዚህ ዓመት ውስጥ ብቻ 300,000 ሰው ሊገድል ይችላል ሲል ተንብየዋል። ይሁን እንጂ በ41 ሀገሮች ውስጥ ለሚኖሩ በመቶዎች ሚሊዮኖች ለሚቆጠሩ አፍሪካውያን በድፍን አህጉሪቱ ያሉት የህይወት ማቆያ አየር ድጋፍ መስጫዎች ወይም ቬንቲሌተሮች 2,000 ብቻ መሆናቸውን የዓለም የጤና ድርጅት አስታውቋል። ይህ በእንዲህ እንዳለ እስካሁን ከ80 በላይ የኮሮና ቫይረስ ተጋላጮች እንዳሉ በተረጋገጠባት ሶማሊያ ከኮቪድ-19 ዘገባዎቻቸው ጋር በተያያዘ 4 ጋዜጠኞች ለአጭር ጊዜ ታስረው እንደነበረ ተዘግቧል። ይሁን እንጂ ከኮቪድ-19 ጋር በሚደረገው ፍልሚያ ውስጥ መገናኛ ብዙሃን ቁልፍ አገልግሎት ናቸው ሲሉ የሀገሪቱ ጠቅላይ ሚኒስትር አስታውቀዋል። ሶማሊያ ውስጥ በኮቪድ-19 ምክንያት 5 ሰው መሞቱ የተገለጸ ሲሆን የበዛው አጋጣሚ በተመዘገበባት ዋና ከተማይቱ ሞቃዲሾ ላይ ባለስልጣናቱ የእንቅስቃሴ ገደብ ጥለዋል። በዓለም ዙሪያ ለኮሮና ቫይረስ መጋለጡ የተረጋገጠ ሰው ቁጥር ከ2,300,000 ልቋል። የጃንስ ሃፕኪንስ የኮሮና ቫይረስ መረጃ ማዕከል ባወጣው የዛሬ አሃዝ ዩናይትድ ስቴትስ ውስጥ የተጋላጩ ቁጥር ከ735,000 በላይ መሆኑን እና በኮቪድ-19 የሞተው ወደ 40,000 መጠጋቱን አሳውቋል። የቫይረሱ መጋባትና መዛመት አይሎባቸው በነበረ በሌሎች ሀገሮች እየተቀዛቀዘ መምጣቱን መንግስታቱ ሲጠቁሙ፣ አሁን የወረርሽኙ ከፍተኛው ተጎጂ በሆነችው ዩናይትድ ስቴትስ እጅግ የተፋጠነ ባይሆንም መጠነኛ መጨመር እያሳየ መሆኑ ተነግሯል። የዓለም ኦርቶዶክስ ክርስቲያን ምዕመናን የትንሣኤ ምሽትን ኮሮና ቫይረስን ለመከላከል መንግስታት ያወጧቸውን ማሳሰቢያዎችና መመሪያዎች ተከትለው አክብረዋል። በበዙት አካባቢዎች የሩሲያ፣ የዩክሬን፣ የቡልጋሪያ እና የሌሎችም ሀገሮች የቤተ ክርስቲያኒቱ አባቶች ሰው ራሱን ከኮቪድ-19 እንዲጠብቅ መልእክቶችንና ምክሮችን ለግሰዋል። የመንግስታቱን ጥሪዎችም አስተጋብተዋል። ጆርጂያ እና በሌሎችም ጥቂት አካባቢዎች ደግሞ የባለስልጣናቱን ማሳሰቢያዎች የመገዳደርና ለአደጋ የመጋለጥ አዝማሚያዎች መስተዋላቸው ተዘግቧል። ለዜናው የተያዘው ሰዓት አበቃ። ክቡራትና ክቡራን እንኳን ለብርሃነ ትንሣኤው አደረሳችሁ። በድጋሚ መልካም የፋሲካ ምሽትና ሰሞን እንዲሆን እመኛለሁ። ለፋሲካ ምሽት ዝግጅት ወደ አሉላ ልመልሳችሁ። በእኔ በኩል ጤና ይስጥልኝ።
ለሌሎቹም የተናገሩት ሕያው ቃል ነው። አዎ አምላካችን ሞትን ድል አድርጎ ተነስቷል። የሕያዋን አምላክ ነው። እሱ ሕያው ነውና በሕያዋን መካከል በሕያዋን ከተማ የሚኖር ነው። አምላካችን እንዳስተማረን እንደነገረን እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ይለናል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ ዛሬ 1979 ዓመት ሆኖታል። ዛሬ የምናከብረው የእሱን ትንሣኤ መታሰቢያ አለ። እኛ ደግሞ ከኃጢአት የምንነሳበት የምንነቃበት ጊዜ ነው የምናስበው። ይህ ምን ነው? ዛሬም ቅዱሳን መላእክት ለመግደላዊት ማርያምና ለሌሎቹ እንደነገሯቸው ሕያውን ከሙታን መካከል እናገኘው አንችልም። ስለዚህ ዛሬም እኛ እሱ አምላካችን ሕያው ነውና እኛም በእሱ አማካኝነት ሕያው እንድንሆን እሱ ሞትን ድል አድርጎ እንደተነሳ እኛም ዛሬ በእሱ አማካኝነት ኃጢአትን ድል አድርገን እንድንነሳ ከሙታን ከተማ ከሙታን መንደር እንድንወጣ ይገባል። በሙታን ከተማ በሙታን መንደር ሆነን ሕያው መሆን አንችልም። ጥላቻ፣ ዘረኝነት፣ ነፍስ መግደልና የመሳሰሉት ሁሉ የሞት ሐሳብና ስራዎች ናቸው። ከዚህ እንወጣ ይገባናል። ወንድሞቻችንን የምንወድ በአንደኛ ዮሐንስ ምዕራፍ 3:14 እንደተጻፈ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ስለዚህ እያንዳንዳችን ዛሬ ከእግዚአብሔር ምሕረት እንድናገኝ ትንሣኤ ልቡና ያስፈልገናል። ይኸውም ትንሣኤ ልቡና ንስሐ መግባት ነው። በትንቢተ ሕዝቅኤል 33:11 ላይ እንደተጻፈ ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ብሏል። ስለዚህ በኃጢአታችን እንዳንሞት ዛሬ ከክፉ ሐሳብ ልንለይ ያስፈልገናል። ዛሬ የጠፋብንን ሰላም የጠፋብንን ሕይወት እንድናገኝ ዛሬ በምድራችን ዓለማችን በዚህ በወረርሽኝ በበሽታ ተመታለችና ዘር፣ ቀለም፣ ቋንቋ፣ ሃይማኖት የማይለይ ዓለም ሁሉ ያጥለቀለቀ ይህ ወረርሽኝ ተወይ ዛሬ ከምድራችን እንዲነቀል እንደ መግደላዊት እናልቅስ። ይህ መከራ የመጣው በኃጢአታችን ነውና ስለዚህ ሰው በመጽሐፈ ምሳሌ 28 ላይ እንደተጠቀሰው ኃጢአቱን የሚሰውር አይለማም፣ የሚናገራትና የሚተዋት ግን ምሕረትን ያገኛል ይላል። ስለዚህ ምሕረት የምናገኘው ከኃጢአት በመለየት ነው። ምሕረት የምናገኘው እውነተኛ የሆነ ንስሐ ስንገባ ነው። ማንም ዛሬ ያልበደለ ኃጢአት ያልሰራ የለም። ኃጢአት የለብንም ብንል ራሳችንን እናታልላለን። ስለዚህ በንስሐ ልንመለስ የንስሐ እንባልና ልቅስ ልናዝን ይገባናል። እኛም ከሞት ወደ ሕይወት እንድንሸጋገር ትንሣኤያችን የክብር እንዲሆን በጌታ ፊት እንድንቆም ዛሬም በጎ ስራ እንስራ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ይህ በምድራችን ላይ ያለ ወረርሽኝ በፈተና እንዲወገድ ይህ የፈተናው ጊዜ እንዲያጥር የሃይማኖት አባቶች የሕክምና ባለሙያዎችና መንግስት የሚሰጠውን መመሪያ ልናከብርና ልንጠብቅ ይገባናል። እጃችንን በሳሙና ልባችንን በንስሐ ታጠብ አለብን። ይህ የግድ ነው። ለሰራነው ኃጢአትና በደል ንስሐ በመግባት ይህን ተላላፊውን በሽታ ደግሞ ለመቆጣጠር በታዘዝነው መሰረት እጃችንን ንጽህናችን መጠበቅ አስፈላጊ ስለሆነ ይህንን መመሪያ ሁሉም ችላ ሊለው አይገባም። በተለይ በሀገራችን ኢትዮጵያ ያላቸው ወገኖቻችን በእውነቱ እንደምንመለከተው ለጉዳዩ ሰፊ የሆነ ትኩረት የተሰጠው አይመስልም። ግድለሽም እንደት ይታያል። ስለዚህ ቀደም አድርጎ ሂደው የገባባቸው ሀገሮች እንደ ጣሊያን፣ እንደነ እንግሊዝ እንዲሁም እንደ አሜሪካና መሰሎቹ ላይ የደረሰውን እልቂት ልታስተውሉ ይገባል። ስለዚህ እኛም ይህንን በማሰብ ወደ ልባችን መመለስ ያስፈልጋል። ቆም ብለን ማስተዋል ያስፈልጋል። እዛ የገባው መከራ እኛ ጋር የማይገባበት ምንም ምክንያት የለውምና ስለዚህ ወገኖቼ ይህ ነገር የሚወገደው በሁለት መንገዶች ነው። አንዱ በንስሐ በመታጠብ፣ ሌላው ደግሞ ንጽህና በመጠበቅ ስለሆነ ይህንን በዚሁ አጋጣሚ አደራ ማለት ወዳለሁ። እንዲሁም ደግሞ ይህንን ደዌ ከምድራችን ለማጥፋት የታመሙትን በመርዳት ሌት ከቀን የሚደክሙ የሕክምና ባለሙያዎች በጠቅላላ በዘርፉ የተሰማሩት ሁሉ በእውነቱ ክብር ይገባቸዋል። እየከፈሉ ያሉት መስዋዕትነት እየሞቱም ነው። እንዲሁም በበጎ ስራ የተጠመዳችሁ ይህንን ደዌ ለመከላከል ወገን ለመድረስ ሌት ተቀን የምትደክሙ የምትለፉ በተለያየ ዘርፍ ያላችሁ ኢትዮጵያውያን ሁሉ እግዚአብሔር ጸጋውንና በረከቱን ያብዛላችሁ። እግዚአብሔር አምላክ ለሁላችንም የንስሐ ልብ ሰጥቶን ሁላችንም ደግሞ በቤቱ እንዲሰበስበን ዛሬ በቤታችን ተቀምጠን ነው እና ትንሣኤውን የምናከብር ወደ ቤቱ እንዲመልሰን በኃጢአታችን ምክንያት ወጥተናልና በንስሐ ተመልሰን በመጪው ዘመን ደግሞ በአንድነት ሆነን በቤቱ እንድናከብረው የእሱ ቅዱስ ፈቃድ ይሆንልን። በዓሉን የሰላም የፍቅር የበረከትና የአንድነት በዓል ያደርግልን። ሀገራችን ኢትዮጵያን በረድኤት ህዝቦቿን በፍቅርና በአንድነት ይጠብቅልን። የድንግል ማርያም ወላዲተ አምላክ አማላጅነት ከሁላችን ጋር ይሁን። አሜን።
የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል የዛሬውን የትንሣኤ በዓል ምክንያት በማድረግ የሰጡትን ቃለ ቡራኬን ያሰማናችሁ። ጤና ስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ሚያዝያ 11 2012 ዓ.ም ልዩ የትንሣኤ ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ትረኛው አቀናባሪ ብርሃን ኃይሉ ናት። በዓሉን የምታከብሩ አድማጮቻችንን በሙሉ በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አድማጮች አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ይሁዳ ሲፈጠር አምላክ ያወቀ ይሁዳን ሲፈጥረው ልጁን ኢየሱስን ነበር እንዲሸጠው። ባይወለድማ ይሁዳ በዚህ ምድር ኢየሱስን በብር ማን ይሸጠው ነበር? ደግሞስ ለክርስቶስ መሞት ማን ምክንያት ሊሆን? እንዴትስ ሊፈጸም የእግዚአብሔር ቃል ኪዳን? ፈጣሪ እንዲፈጸም ቃሉ ለአዳም ይገባለት ይሁዳ ኢየሱስን መሳም ነበረበት። መስቀል ተሰቅሎ ክርስቶስ እንዲሞት ከመሳሳም አልፎ መሸጥ በጥቂት ብር ኃጢአት ተሸክሞ አዳም ሁሉ እንዳይቀር እንዲሰረይልን የአዳም ልጆች ኃጢአት ክርስቶስ ተሰቅሎ መሞት ነበረበት። እግዚአብሔር በገባለት ቃሉ አዳምን ለማዳን እንዲሸጠው ልጁን ፈጠረ ይሁዳን። ይሁዳን ባይፈጥረ በአምላክነት እጁ አብን በቸገረው እንዲሰቀል ልጁ ባይሸጥ ማኖሮ ይሁዳ ኢየሱስን በጥቂት ጭብጥ ኢየሱስን ኢየሱስ ይሁዳን ይሁዳ ባላልናቸው ነበረ። አምላክ በገባለት ቃሉ አዳምን ለማዳን በይሁዳ ፋንታ እኛን መርጦ ቢሆን እኛስ ኢየሱስን ላለመሸጥ ስምን ሥልጣኑን ለመሻር ምን አቅም ነበረን? እናም ይሁዳን ከሃዲ ብለን ከመናገር የአምላክን ውሳኔ እንደ ቃሉ እናክብር። ማን ያውቃል ይሁዳ እግዚአብሔር የሰጠውን ትእዛዝ ፈጽሞ መንግሥተ ሰማያት ገብቶስ እንደው ቀድሞ? ባይሸጥም ማኖሮ ይሁዳ ኢየሱስን በጥቂት ጭብጥ ብር ኢየሱስን ኢየሱስ ይሁዳን ይሁዳ ባላልናቸው ነበር። አንድ ቀን የፈረንሳዊ ቤተኛችን አስራደው ነው ዕለቱን አስታኮ በምጸት ቅላሴ በጻፋት በሳምንቷ ምርት ግጥም የዛሬ እሁድ ሚያዝያ 11 2012 ዓ.ም ልዩ የትንሣኤ ዝግጅታችን ይጀምረናል። አስራደውን እናመሰግናለን። አስራደው ታዲያ እንደ ሁልጊዜውም ከግጥሙ ጋር አያይዞ የላከልን የኢሜል መልእክትም ደርሶናል። በሰላምታም ይደረደራል። ሰላም ወንድም ያሉላ፣ አፌን በጭንብል ለጉሜ እጄን የላስቲክ ሱሪ አስታጥቄ የከበረ ሰላምታዬን አቀርባለሁ። አከራረማችንን በቀልዳቀል ለዛ ቃኝት ያደረገበት መልእክት ይከተላል። በረከተ መርገሙ የሚያልፍበት ቀዳዳ በውል ስላልታወቀ ጠንቀቅ ማለቱ አይከፋም። ቻይና በበረከተ መርገም ዓለምን ካንበሸበሸቻቸው አገሮች መካከል የፈረንሳይ ነዋሪዎችም ተካፋዮች በመሆናችን በየቤታችን እንደ ሰርዲን ታሽገናል። ከዚህ በቀጠለ የፈረንሳይ ሽቶ እንኳን የማያስወግደው አሳ አሳ እንዳንሸት ያሰጋል። ሰው በላው የካፒታሊዝም ስርዓት አርጅቶ እንደ እባብ ጭራውን ሲነክስ በ21ኛው ክፍለ ዘመን መባቻ ይሄው ለማየት በቃን። ለነገሩ ተጀምረ እንጂ ጉዱ ገና አላለቀም። አስራደቅ ይቀጥላል። የሰው ልጅ ምን ያህል ሰለጠንኩ ቢል የተፈጥሮ ሕግጋትን አዛብቶ ማኅበራዊ ትስስርን በጣጥሶ የጋራ ሐሳብን ጨፍልቆ የማሰብ ነፃነትን አፍኖ የሰብአዊ መብትን ደፍጥቶ በዛሬ መነጥሩ ነገን አሻግሮ የማየት ብዥታው ገና ጭጋግና ደመና ዝናብና በረዶ ጎርፍና አቧራ እንደሸፈነው ይታያል። እኛም ለምን እንዴት በምን ምክንያት የትና መቼ ብለን በመጠየቅ የራሳችንን እውነታና የራሳችንን መፍትሄ መፈለግ እንጂ እነሱ የነገሩን ብቻ አምኖ መቀበሉ አደጋው ብዙ ነው። ለጊዜው አለ አስራደው፣ ለጊዜው ሁሉም በየበኩሉ ብሩን ዘግቶ ድሃው ፈጣሪውን ሀብታሙም ብሩን ይማጠናል። የፈጣሪን ሐሳብና ውሳኔ ባናውቅም የሰውን ልጅ የሥጋ ቁሸትና የስብና ዝገት ስናይ ሰው በግንባሩ ላይ ያለውን ሦስተኛ የህሊና ዐይኑን እስካልከፈተ ድረስ ከህሊናው ምን ያህል አጉላጉል እንደሚሸትና አቧራ ብናኝ እንደሆነ እንረዳለን። ሰኔና ሰኞ ገጥሞ የራዲዮ መጽሔት ዝግጅት እሁድ የፋሲካ ዕለት በመዋሉ ንፉግ ላለመሆን ይኸው ጭንቋጠሬ ብቅ ብያለሁ። በረከተ መርገሙን ተደብቄ የሚሆን ተጠንቅቄ እየሰገድኩ ይሁን እየጨፈርኩ እንደማመልጠው አላውቅም። የነገ ሰው ካለኝ ግን ተመልሼ ብቅ ማለቴ አይቀርም። አክባሪ የራዲዮ መጽሔት ቤተኛ አስራደው ሲል መልእክቱን ቋጭቷል። አስራደውን አመሰግናለሁ። አድማጮች አሁን ቀደም ብዬ በመግቢያ ወደ አስተዋወቅኳችሁ እየተወሰዳችሁ ወንጌላዊ ያሬድ ጥላሁን ጎልደን ኦይል አገልግሎት ፕሬዚዳንት፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉና።
ይህን ውይይት የምናደርገው ፕሮግራሙ ከሚተላለፍበት ከፊታችን እሁድ የትንሣኤ በዓል ከሚውልበት ቀን ሁለት ቀናት ቀደም ብለን ዛሬ አርብ ማለዳ ላይ ነው። ለአድማጮች የተቀረጸበትን ሰዓት እንዲያስማ እናነሳቸውን ጥያቄዎችም እንዲያዛምዱ ድል ለመስጠት ነው። እንኳን ለዚህ ቀን ክብረ በዓሉ አደረሰው ወንጌላዊ ያሬድ።
እኔም እንኳን ለብርሃነ ስቅለቱ እንደገናም ደግሞ ለብርሃነ ትንሣኤው በሰላም አደረሰህ ላለው በሰላም አደረሳችሁ።
አሜን። የትንሣኤ በዓል ለክርስትና እምነት ተከታዮች ታላቅ ክብረ በዓል መሆኑ ይታወቃል። እርግጥ ነው የዘንድሮ በዓል የሚከበረው ዓለም በታላቅ ፈተና ውስጥ ባለችበት ድባብ ውስጥ ነው። በዓሉም የወትሮውን መንገድ ይዞ አይደለም እና በዚህ ጊዜ በዓለም ዙሪያ እየታዩ ያሉትን ፈተናዎች በአንድ ወገን፣ እናም ወረርሽኙ ከሚያስከትለው የጤናና የሕይወት አደጋዎች ተጠብቆ ለማለፍ የሚደረግ ትንቅንቅ በሌላው አድርገን እስኪ እነኚህን ሁኔታዎች ግራና ቀኝ እያነሳን ሌሎች ተዛማች የሕይወት ጉዳይ ቁም ነገሮችንም ማክለን ስለ ፈተናው፣ ስለ ጊዜው ብሎም ስለ ህይወት የሚነሱ ጥያቄዎችን ገፋ አድርገን እንጠይቃለን። ከዚያ በፊት ግን ወንጌላዊ ያሬድ መሰንበቻውን ካሳለፋችኋቸው የዚሁ ወረርሽኝ መዛመት ከፈጠረው ሁኔታ እንነሳና እንዴት ነበረ ምዕመናንን የምታገኙት? የወትሮ የቤተ ክርስቲያን አገልግሎት በተለመደው መልኩ አልነበረም እና የሚሄደው ከሱን እንደርደር።
አሉላ፣ መቼስ እንደምታውቀው ይህ በቅርቡ የተከሰተው ኮቪድ-19 እንኳን በግለሰብ ደረጃ እንኳን በቤተሰብ በቤተ ክርስቲያን ይቅርና በሀገር ደረጃ እንደው በሀገርም እጅግ በጣም ባደጉት በቴክኖሎጂ፣ በምርምር፣ በሀብት፣ በብዙ ነገር ከመጠቁት እንደ አሜሪካና አውሮፓ ያሉት ሀገሮች እንኳ ያልተዘጋጁበት ያላሰቡት ድንገቴ ነው። በጣም አስደንጋጭ ነገር ነው። ምናልባት እነሱ ሌላ የዓለም ጦርነት ቢነሳ ብለው ኒኩለር እና የተለያዩ መሳሪያዎችን ይሰሩ ይሆናል እንጂ በእንደዚህ አይነት ለአይን በማይታይ ረቂቅ ህዋስ ዓለም ትናወጣለች ብሎ የሚገምት ማንም አልነበረም። ስለዚህ የፈጠረው ቀውስ በዚህ በሰለጠነው ዓለም ታሪክ ውስጥ ታይቶ የማይታወቅ ነው። ሆኖም ግን ይሄ ነገር ከተከሰተበትና በተለይ ደግሞ እንደምታውቀው በዚህ በአሜሪካ በቤት ውስጥ መዘጋት ከተጀመረበት ጊዜ አንስቶ መቼስ እንደዚህ አይነት ነገር ሲገጥምህ ቁጭ ብሎ ጨለማውን መርገም ምንም ስለማያመጣ የራስህን ሻማ ለመለኮስ ነው ጥረት የምታደርገውና ቴክኖሎጂው በጣም አግዞናል። እግዚአብሔርን ስለ ቴክኖሎጂ በጣም አመሰግናለሁኝ። ምክንያቱም በርቀት ለመገናኘት እድል ሰጥቶናል። እንደምታውቀው ይህ የመጣው ወረርሽኝ በተለይ አሜሪካንን ክፉኛ ነው ያጠቃው። ምንም እንኳን የምናየው የምንሰማው ቁጥር ቢሆንም ግን ወደ ግለሰብ ሲመጣ፣ ወደ ቤተሰብ ሲመጣ ሰዎች ናቸው። ወንድም፣ እህት፣ ባል፣ ሚስት፣ እናት፣ ልጅ ያላቸው ሰዎች ናቸው እና ይህ ደግሞ ነጭ ነህ፣ ጥቁር ነህ፣ ቢጫ ነህ ብሎ የማይለይ አማኝ ነህ፣ አላማኝ ነህ ብሎ የማይለይ ወይም ደግሞ በየትኛውም መልኩ ሰውን የማይለይ በሽታ ስለሆነ በእኛም አካባቢ የተጠቁ ሰዎች የማውቃቸው ነበሩ እና ከዚህ የተነሳ ችግሩ ደግሞ የጤና ብቻ ሳይሆን ተያዥ የሆኑ ብዙ የኢኮኖሚም ሌላም ሌላም ስነልቦናዊም ማህበራዊም ችግሮችን አስከትሎ የሚመጣ ስለሆነ ምዕመኑን ለመድረስ ብዙ ጥረት አድርገናል። እንደነገርኩ ቴክኖሎጂ በጣም ረድቶናል። በተለይ ደግሞ በእኛ እምነት ቤተ ክርስቲያን ብለን ስንል ህንፃውን ሳይሆን ሰዎቹ ናቸው የሚለው አስተምሮ በጣም ረድቶናል። ምክንያቱም ሰው በየቤቱም ሆኖ እግዚአብሔርን ማምለክ፣ መጸለይ፣ ቅዱስ ቃሉን ማንበብ እና ህብረት ማድረግ እንደሚችል ይሄ መሰረታዊ ነገር ስላለ ቴክኖሎጂውን በመጠቀም ሰውን ስንደርስ ነው የከረምነው። ምናልባትም በፊት ከነበረው ይልቅ በስራ ውጥረት ውስጥ የነበርንበት ጊዜ ነበር።
ቀደም ብለው በገለጹት ሁኔታ ውስጥ ግራ መጋባት፣ ስለሚመጣው ያለማወቅ፣ የምን ይሆን ስጋት፣ በህይወት በጤና የሚመጣ አደጋን የደረሰባቸውም ችግር ፈተና የገጠማቸውም ባሉበት የኑሮ መናጋት በስፋት የተስተዋለ የመጣበት እና አንዳንዶችም በደረሰባቸው ጉዳት ለበረታ ሐዘንና ለመንፈስ ስብራት የተዳረጉ መኖራቸው ይዘገባል። ምን ትሰሙ ነበር ከምዕመኑ? ይህን አገልግሎት እየሰጣችሁ በነበረበት ቀደም ብለው እንደጠቆሙትም ችግሩ የገጠማቸውም ሰዎች ታዩ ነበረ፣ በጭንቀትም ያሉትን ምን ትሰሙ ነበረ?
እንግዲህ የመጀመሪያው ነገር ከሁሉ ቀድሞ የሚመጣው ፍርሃቱ ነው። እንደምታውቀው የአሜሪካን ትልቁ የገበያ ማዕከል ዎል ስትሪት ማሽቆልቆል የጀመረው ቫይረሱ ሳይመጣ የልብ መታወክ፣ የልብ መሸበር፣ መደናገጥ፣ ግራ መጋባት፣ ምን ማድረግ እንዳለብህ አለማወቅ፣ ጥንቃቄና ፍርሃትን ለይቶ ሚዛናዊ በሆነ መንገድ አለማየት፣ እነዚህን የመሳሰሉ የመጀመሪያው ችግሮች ናቸው። በእርግጥ እንዳልኩህ በእኛ አካባቢ ብዙ እኔ የማውቃቸው ወይም ደግሞ በማገለግልበት አካባቢ ያሉ በጣም የሚጋነን ቁጥር አይደለም፣ ግን ቢሆንም ወደ 7-8 የሚደርሱ ሰዎች እንደተጠቁ ወዲያውኑ ሰምቻለሁኝ። ከብዙዎቹም ጋር ቅድም እንዳልኩ በስልክም በተለያዩ የመገናኛ ዘዴዎች እናገኛቸው ነበር። በእርግጥ ይሄ ጊዜ እንደምታውቀው ለምሳሌ አንድ ሰው ታሞ ስለታመመ ሆስፒታል አይገባም፣ ምክንያቱም ምንም መድኃኒት የሌለው ነገር ስለሆነ ሆስፒታሎቹም በቤት ሆነ ራስ እንድታስታምም ነው የሚነግሩት። ወደ ሆስፒታል እንድትሄድ የሚፈቅዱልህ ወይም መጥተው የሚወስዱ የትንፋሽ ማጠር፣ የመተንፈስ ችግር ሲከሰት ብቻ ነው። እንደዚህ አይነት ነገር ተከስቶባቸውም ወደ ሆስፒታል ሄዱ። ከዚያም አልፎ አይሲዩ ውስጥ ወይም ደግሞ የተለየ ጥበቃ የሚደረግበት ክፍል ውስጥ የገቡ ወይም ደግሞ የመተንፈሻ ማገዣ ማሽን ላይ የተቀመጡም ማቃቸው ነበሩ። ቤተሰቦቻቸውን ማግኘት ያስፈልግ ነበር። መደናገጡ ቀላል አይደለም። ሆኖም ግን መቼስ አማኝ ስትሆን እምነት የሚጠቅምህ ለእንደዚህ አይነት ጊዜ ነው፣ ለሰላሙ ጊዜ አይደለም። ሁሉ ነገር ለተረጋጋበት ጊዜ አይደለም እምነት የሚጠቅምህ። ነገር ግን በቀውስ ጊዜ በተለይ አሉላ፣ አሁን ዛሬን የምናከብረው ይልቁንም ደግሞ ከነገ ወዲያ እሁድ በታላቅ ደስታ የምናከብረው የትንሣኤን በዓል ስታስብ ፋይዳው በጣም ትልቅ ነው። ምክንያቱም አርብ እንደምታውቀው ወይም ደግሞ ይሄ የሕማማቱን ሰሞን ስታይ ጨለማ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የደረሰውን ስለ ኃጢአታችን የተቀበለውን መከራ ስታስብ ሐዘን ነው የሚታይ፣ ስቃይ ነው የሚታይ፣ ሕማም ነው የሚታይ፣ ድካም ነው፣ ሞት ነው የሚታይ። ነገር ግን እሁድ ማለዳ ደግሞ የሚበሰረው ትንሣኤ ተስፋን አዲስ ተስፋ አይነት ሁኔታ ውስጥ እያለፍን ቢሆንም ነገር ግን ተስፋ አለ፣ ብርሃን አለ፣ ድነት አለ፣ ሌላ አዲስ ቀን አለ የሚለውን ደግሞ ለማብሰር ይረዳል።
ወንጌላዊ ያሬድ፣ እስኪ በዚሁ ገፋ እናደርግና እንዲህ ያለው ከባድ ፈተና ሲመጣ የህይወት ጉዳይን የመመርመር ጥያቄ ይመጣል። ምናልባትም ይህ አሁን የማነሳለሁት ርዕስ በተለያየ መንገድ ከእንዲህ ያለው የበረታ አደጋም በፊት ማንሳት የሞከር ነው። ጊዜ ሲፈለግለት የቆየ ነገር ግን ሁኔታዎች የግድ ያደረጉት ይመስላል። ለዛሬው ግን እስኪ እዚህ ውስጥ እያለን ትርጉም ያለው ህይወት ለሃይማኖት ሰው ቀደም ብለው እንደገለጹት ለአማኝ ምናልባትም ይበልጥ ቀጥተኛ ሊሆን ይችላል። ከሃይማኖቱ ቅጥር ውጭ ላለም ጭምር ነው ይህን ጥያቄ የማነሳው። ሰው ለሆነ ሁሉ ውይይታችንን በዛ መልክ ነው የምንመለከተው እና ይህ ዓለም በቅርብ ዘመናት አይታ ማታውቀው ፈተና ነው የተባለ በወራት ውስጥ ምናልባትም የሚለይ ከሆነ የራሱ ከፍታ እንዳለው ነው የሳይንስ ሰዎች የሚነግሩን። የወረርሽኙም ጥቃት ያደረገውን አድርጎ በሚመጡት ወራት ውስጥ ያሽቆለቁላል ተብሎ ይጠበቃል። ከዚህ ፈተና ስንወጣ እንደምንወጣበት መንገድ ባናውቀው የማይታወቅ መንገድ ነው የያዝነው እና ስንወጣ ስለ ኑሮ፣ ስለ ህይወት ያለንን አመለካከት፣ የብዙ ምርጫዎቻችን፣ ክፉም ደግም ውሳኔዎቻችንን ጭምር መልሰን እንድንመረምር የማድረግ ተጽዕኖ የማሳደር አቅም ሊኖረው ይችላል ተብሎ ከርቀት ማሰብ ይቻላል። እንደ እምነት ሰውም ጭምር ምን ይታዩታል? በኑሮ በህይወት የሚበልጥብን ምን እንደሆን ቅድሚያዎቻችንን ለመለየት ወደ ራሳችን መመልከት እንጀምር ይሆን?
እውነት ነው አሉላ። መቼስ አንድ ለሁላችንም ሰው ሆነን ወደዚህ ምድር ለምንመጣ ሁሉ የጋራ የሆነ ነገር ቢኖር ሞት ነው። አንድ ህፃን ሲወለድ ስለዛ ህፃን በህይወት ዘመኑ ስለሚገጥሙት ነገሮች ምንም አናውቅም። ያ ህፃን ድሃ ይሁን ሀብታም፣ ምሁር ይሁን መሀይም መተንበይ በጣም አስቸጋሪ ነው። ነገር ግን አንድ ነገር በጣም ስለ ሁሉም ስለሚወለዱ ህጻናት እርግጠኛ የምንሆነው ኖረው ይሞታል። አለማችን ላይ ሀብታምና ድህነት ትልቅ ልዩነት የሚያመጡ ነገሮች ናቸው። ነገር ግን አንዱ ሀብታም ይሆናል፣ አንዱ ድሃ ይሆናል፣ አንዱ የተማረ ይሆናል፣ አንዱ ያልተማረ ይሆናል። ወይም በአለም ላይ ያሉ የሰው ልጅ የሚገጥማቸው የተለያዩ እድሎች አንዱን ያገኘዋል፣ ሌላው ያገኘው፣ ለሁሉም ግን የጋራ የሆነ ሞት ነው። ነገር ግን ደግሞ በጣም በሚገርም ሁኔታ ሰው በየቀኑ የማያስተውለው ነገር ቢኖር ደግሞ ወይም ቀና ብሎ የማያየው ሞትን ነው። ስለዚህ ሁልጊዜ ለሞት እንግዳ ነን፣ ሁልጊዜ ለሞት ባዕድ ነን።
የቅርበቱን ያህል ሩቅ ነን። በየዕለት የምንመለከተው የሚገጥመን ነገርም ቢሆን ከሱ ርቀን ነው ራሳችን የምናየው።
በጣም እውነት ነው። የሚገርምህ ነገር ብዙ ጊዜ እናገራለሁ ይሄንን፣ ሞት ሰው ኖሮ አንድ ቀን በቃ አጅሬ ሞት እንደሚመጣ ነው የሚያስበው። እኔ እንደሱ አይደለም ስለ ሞት የሚገባኝ። ሞት ተሸክመ ነው የምንዞራው ነው። አንድ ምሳሌ ቶሎ ልንገርህ ባጭሩ። አንድ ጊዜ ሰው ሳለሁኝ ኮልፌ አካባቢ አንድ ቤት ውስጥ አንድ ማቀው ሰው ከጓደኛው ጋር ቁጭ ብለው ያወራል። የአንድ በእድሜ የገፉ ሰው ቤት ነው እና እዛ ቤት ከጓደኛው ጋር እያወራ ሳሎን ውስጥ የድሮ ሰዓት ትዝ ይልሃል አሉላ፣ ይሄ ቀጭ 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 የሚል ድምፅ በጣም የሚሰማ ሰዓት። ያ ሰዓት ይጮሃል እና ይሄ አብሮት የሚያወራው ሰው ረብሾታል የሰዓቱ ድምፅ እና ምንድን ነው የሚጮኸው ብሎ አለው። እና ያ ጓደኛዬ አሁን እንደሚጮህ አልገባህም አለው። አዎ አልገባኝ፣ ምንድን ነው የሚጮኸው ሲለው፣ አይ ይሄ እኮ የግድግዳ ሰዓት ነው የሚጮኸው አለ። ከዛ ቀና ለና ያ ሰውዬ አየውና ለምንድን ነው እንደዚህ የሚጮኸው አለው። ለምንደዚህ እንደሚጮህ አልገባህም አለው። አዎ አልገባኝ፣ የአንተን እድሜ ቀጭ 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 እያደረገ እንደ መቀስ እየቆረጠ ነው ብሎ አለው። እና ድምፁ አይተህ እንደሆነ የመቀስ ዳቦ ቆሎ ሲቆረጥ ትዝ ይልህ እንደሆነ ቀጭ 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 እያደረጉ አይደለም የሚቆርጠው፣ በየሰከንድ እየቆረጠው ነው እድሜህን ነው ነገሩ። ምን ማለት ነው? ሞት ተሸክመ ነው የምንዞረው ነው። ሂደት ነው ሞት። እኛ የምናውቀው ውጤቱን ነው፣ ክስተቱን ነው፣ ያ ነፍስ ከስጋ ስትለይ። ነገር ግን ሂደቱ ግን ሁሌ ያለ መኖሩን ደግሞ የምታውቀው ለምን መሰለህ አሉላ? እንደው የዛሬ 20 ዓመት የነበረ ፎቶና የአሁኑን ጎን ለጎን አስቀምጠህ ብታየው ሂደት መሆኑ እኮ በደንብ ይገባናል። እነዚህ ነገሮች የሚያሳዩን ምንድን ነው? ሞት አብሮን ያለ ነገር፣ ላያችን ላይ ያለ ነገር። ስለዚህ ሞትን ማሰብ ትልቅ ጥበብ ነው። በመጥፎ መልኩ አይደለም፣ በሚያስፈራ መልኩ አይደለም። እሱ እለትህንም ይረብሻል። ነገር ግን አንድ ቀን እሄዳለሁ ብለህ የምታስብ ከሆነ ትጠቀምበታለህ ብዬ አስባለሁ። ለምሳሌ ባለፉት ወራት በሀገራችን የሆኑ የነበሩትን ያው በየዜና ማሰራጫው የምንሰማቸውን በተለይ ደግሞ በስፋት በተለያዩ ቦታዎች የሚከሰቱ የነበሩ ልብ ሰባር የሆኑ አሳዛኝ የሆኑ ድርጊቶችን ስናስብ አሁን የሚገርም ነገር የለም። ያ ማለት የለም ስልህ ሰው ትኩረቱ እዚህ ላይ ሆኗል፣ ኮሮና ቫይረስ ላይ
ሁሉ ነገራችን ወደዚህ ተመልሰዋል፣ ተሰብስበዋል።
አዎ እንደው እንደ ቀልድ ነው እንጂ እንደው አንድ ያየሁት ነገር ምን ይላል፣ ለምሳሌ አሁን ባለፈው ስለ ዘር ተነስቶ ብዙ እንባባል ነበር እና አንዱ አሁን አንዱን ይጠይቀዋል፣ ዘርህ ምንድን ነው ብሎ ሲጠይቀው ቀለደ ነው ሰውየው፣ ሳኒታይዘር። ያው እንግዲህ ሳኒታይዘር ሲል መጨረሻ ላይ ዘር የምትል ቃል ስላለች እንደ ቀልድ ነው የተጠቀመ። ምን ለማለት ፈልግ
ቀርቷል?
አዎ ሌላው ቀርቷል ነው። አንድ ነገር አያለሁኝ እኔ አሁን ዛሬ ዓለም የታመመው እንግዲህ እስከምናውቀው ድረስ ቻይና ውስጥ ውሃን የሚባል ግዛት አንድ የእንስሳት ገበያ ውስጥ ተነሳ የሚባል ቫይረስ ነው። የመጀመሪያው አንድ ሰው ተያዘ፣ ከዛ በኋላ ዓለም ደረሰው። ይኸው እንግዲህ ከሰላሳ ሺህ በላይ ሰው ሞቷል። ዓለም ላይ የትየለሌ ነው ቁጥሩ። ምን ልልህ ነው፣ እኛ የሰው ልጆች ህመማችንም አንድ አይነት ነው። ደግሞ የሚገርምህ ነገር የሆነ ቦታ ደግሞ መድኃኒቱ ቢገኝ ያ አንድ ቦታ የተገኘው ምናልባት አንድ ሰው ያገኘው መድኃኒት ደግሞ የዓለም ሁሉ ይሆናል፣
መድኃኒት ይሆናል።
መድኃኒታችንም አንድ ነው። ስለዚህ ይሄ ትልቅ የሚያስተምረን ነገር ከልዩነቶቻችን ይልቅ አንድነታችንን አይተን እያንዳንዳችን ዓለምን የተሻለች የመኖሪያ ስፍራ ለሰው ልጅ እንድትሆን ማሰብ፣ መጣር፣ መስራት እንዳለብንና ስንሞት ደግሞ መቃብራችን ላይ ሐውልታችን ላይ የሚጻፈውን ነገር ሰው እንዲጽፍልን መፍቀድ የለብንም። ራሳችን መጻፍ መቻል አለብን።
በስራችን ማለት ነው።
በስራችን በስራችን ራሳችን ያንን መጻፍ የምንችልበት እድል አለና ብዙ ነገር ያስተምረናል ብዬ አስባለሁ።
መልካም። ይሄ የውይይቶች መጀመሪያው ምዕራፍን የነካ ነው፣ በተለይ ህይወትን የሚመለከተው። ይህን ፈተና ብዙም አደጋ ሳያደርስ ብዙም እልቂት ሳያስከትል እንድንወጣ እንመኛለን። በሂደት የሚኖሩትን በህይወት ውስጥ የሚመረመሩ ጥያቄዎች ግን ቀደም ብዬ እንደጠቆምኩት ሌሎችም ባሉበት ሰፋ ባለ ውይይት እንቀጥላለን። መልሰንም ለምናገኘው ተስፋ አድርጋለሁ። ወንጌላዊ ያሬድ ጥላሁን፣ ጎልደን ኦይል አገልግሎት ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ። መልካም በዓል።
እኔም አመሰግናለሁ አሉላ። መልካም በዓል ይሁንልን።
አድማጮች፣ የዛሬውን የኑሮ ፈተናና የነገውን ድህረ ኮሮና ቫይረስ ወረርሽኝ ያለ ዓለም የህይወት ገጽታ ከወዲሁ በሚጠይቀው ውይይት የጀመርነው ወግ አላበቃም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህር ዶክተር ዘበነ ለማን ለውይይቱ ጋብዘን ነበር። ይሁንና በሰሞነ ህማማት መንፈሳዊ አገልግሎታቸው በሰዓት ያለመጣጣም የታቀደው መሳተፍ ሳይችሉ ቀርተዋል። በተመሳሳይ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የዋሽንግተን ማህበረሰብ ተጠሪዎችንም ለማግኘት ሳምንቱን በተከታታይ ያደረግነው ሙከራ ጊዜው አልቀናንም። የሁሉንም የእምነት እንዲሁም የጥበብና የሳይንስ ሰዎች ጨምረን ከተከታታይ ውይይቶቻችን ጋር እንመለሳለን። አድማጮች፣ አሁን ለትንሣኤ በዓል ለወዳጅ ዘመድ የላካችኋቸውን የአውደ ዓመት ሰላምታና መልእክቶች እናሰማ።
ይህች በመጀመሪያ የከበረ ሰላምታዬን አቀርባለሁ። መላኩ ሚሻንም ከካልጋሪ ካናዳ ለክርስትና እምነት ተከታዮች ሁሉ በአጠቃላይ እንኳን አደረሳችሁ ለማለት ነው። የትንሣኤን በዓል እንዲሁም በዚህ በዳዌ ለተያዛችሁ ወገኖቼ ሁሉ የሰው ልጆች ሁሉ እግዚአብሔር ምሕረትን እንዲልክልን ነው። በዚህ በዳዌ ደግሞ ሕይወታችሁ ላለፈ እግዚአብሔር ለመንግስቱ ያብቃችሁ፣ ምሕረትን ቸርነት እንዲላክልን፣ ለዓለም ሰላም ያስፍንልን። እግዚአብሔር በዓሉን የሰላም ያደርግልን፣ የምህረት ያደርግልን። ሁላችንም ይቅር ለእግዚአብሔር ብለን ወደ ፈጣሪ ምንጮውበት ጊዜ ነውና ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል ቃሉ። ወቅቱ ጊዜው አሁን ነው። ሁላችንም ጸንተን ወደ አምላካችን እንጸልይ። ዮች መናንተ መልካም በዓል ይሁንላችሁ። አመሰግናለሁ።
አድማጮች፣ አሁን ደግሞ በፌስቡክ ገጻችን የደረሱልን የአውደ ዓመት መልእክቶቻችሁና ሰላምታዎቻችሁን እናስከትል። ለመላው ህዝበ ክርስቲያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ፈጣሪያችን ታርቆን ምሕረቱን ይላክልን እንጂ የዘንድሮ የበሽታ ወረርሽኝ አደገኛ ነውና እባካችሁ በሚቻላችሁ ሁሉ ራሳችሁን ጠብቁ የሚሉን ክፍሌ አደራ ንጉሴ ናቸው ከዋሽንግተን ሲያትል። የጌታችን መድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል በምናከብርበት ወቅትም በዓለም ላይ በየሰከንዱ ሕይወታቸውን የሚያጡትን ሰዎች በማሰብና አምላካችን ምሕረቱን እንዲያመጣልን ተግተን በመጸለይ ቢሆን መልካም ይሆናል ላለው ሰላም። ጤና ስጥልኝ። ለአሜሪካ ድምፅ ሰራተኞች፣ ለመላው የክርስትና እምነት አማኞች እንኳን ለትንሣኤ ብርሃን በሰላም አደረሳችሁ ያሉት ባድር ታደሰ ሽበሽ ናቸው። ብዙ የብርሃን የቦጋለም እድሉን ስላገኘን እናመሰግናለን። በቅድሚያም ለዚች ለተቀደሰች ቀን ላደረሰን ልዑል እግዚአብሔር ክብር ምስጋና ይድረሰው። ይችን ቀን ለማየት በጉጉት ሲጠብቁ ግን ሳያዩዋት የቀሩ ብዙ እህቶችና ወንድሞች አሉ። እንኳንም ለብርሃነ ትንሣኤው በሰላም አደረሳችሁ። የሰላም የፍቅር ይሁንላችሁ። እንዲሁም የምሕረት አምላካችን ታርቆን ፈውስ አግኝተን ሰዎች በፈለጉበት ወጥተው ሰርተው እናይ ዘንድ ፈጣሪያችንን እየተማጸንን እያመሰገንን እንኑር። መልካም በዓል ለመላው የኦርቶዶክስ እምነት ተከታዮች በሙሉ ሰናይ ቀን ይሁንላችሁ። ብዙዬ ብርሃኔ በተመሳሳይ እድሉን ስለሰጣችሁን በእግዚአብሔር ስም እናመሰግናለን ሲሉ የጀመሩት ኢየሩሳሌም ናቸው። እኔ የማስተላልፈው መልእክት ለመላው ክርስትና እምነት ተከታዮች በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር አያደረሰን። ይህንን በዓል ተራርቀን እናከብራለን። ዛሬ ዓመት ግን በሰላም በፍቅር አድርሶን ይህንን ወረርሽኝ እግዚአብሔር አጥቶልን በነፃነት የምናከብርበት የእግዚአብሔር ቅዱስ ፈቃድ ይሁንልን። እምዬ ኢትዮጵያ ትኑር ለዘላለም ኢየሩሳሌም። በመጀመሪያ እንኳንም ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያል ይሰውረን ለማለት እወዳለሁ። መልካም በዓል ያሉት ደግሞ ስጢፋኖስ ግርማ ናቸው። ሰለሞን ዳዊት ምዕራብ ጎጃም ቡሬ ወረዳ ወይንማ አባዬ ቀበሌ ለሚገኘው ውድ አባቴ ያመነው በርሁል በእውቀትና በመንፈስ አንጸ ያሳደግከኝ አባት እንኳን አደረሰ በሉልኝ ብለውናል። መልእክቶ ደርሷል። ማህሌት ታከለም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል እንኳን በሰላም አደረሳችሁ ለመላው የኦርቶዶክስ እምነት ተከታዮች በሙሉ እናም ለእናትና ለአባቴ መልካም በዓል በሉልኝ ነው ያሉ ነው። ማህሌት መልእክቶ ደርሷል። ታዲዮስ አያሌው እድሉን ስለሰጣችሁን በእግዚአብሔር ስም እናመሰግናለን። ለመላው ክርስትና እምነት ተከታዮች በሙሉም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም በፍቅር አደረሰን። ዛሬ ይህንን በዓል ከወገን ከወዳጅ ተራርቀን እናከብራለን። የዛሬ ዓመት በሰላም በፍቅር አድርሶን ይህን ወረርሽኝ እግዚአብሔር አጥፍቶልን በነፃነት የምናከብርበት እግዚአብሔር ቅዱስ ፈቃድ ይሁንልን። ውድ ልጆቼ ኢዮኤልና አቤነዘር እንኳን አደረሳችሁ። ለዓለምም ሰላሙን ያወርድልን። ኢትዮጵያ ሀገሬን እግዚአብሔር ሆይ ጠብቅልን ያሉን ደግሞ ታዲዮስ አያሌው ናቸው። በድጋሚ መልካም በዓል። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ አዲስ አበባ እናቀናና የዘንድሮን የትንሣኤ አከባበር መልከት እናደርጋለን። መለስካቸው አምሃ ነው ያሰናዳው። ማህበራዊ ግንኙነቶችን በፍጥነትና በስፋት ያመሳቀለና የለወጠ ዓለምን በዚህ ጥልቀትና ፍጥነት ያዳረሰ እንደ ኮቪድ-19 ያለ ሌላ ዓለም አቀፍ ወረርሽኝ ኖሮ አያውቅም የሚለን መለስካቸው የሰዎችን ያናኗር ዘይቤም በጉልህ የለወጠው ኮቪድ-19 በዘለቄታ ወጥቶ የሚያልፋቸው ለውጦች ግን ገና ያለመለየታቸውን ጠቁሞ ለመሆኑ የዘንድሮ የትንሣኤ በዓል ሲከበር በኢትዮጵያ ታሪክ ስንተኛው ስለመሆኑ የሚያውቅ መኖሩን እንጃ። በእርግጠኝነት የሚታወቅ ነገር ቢኖር ግን የዘንድሮ ከየትኞቹም የተለየ መሆኑ ነው ይለናል በተከታዩ ቅንብሩ መግቢያ መለስካቸው።
በዘመነ ኮሮና አገር አቀፍ ሃይማኖታዊ በዓል በኢትዮጵያ ሲከበር የትንሣኤ በዓል የመጀመሪያው መሆኑ ነው። ይህ በዓል ሲከበር የተሰማቸውንና የወደፊቱን ተስፋቸውን እንዲያጋሩን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ሰለሞን ቶልቻን፣ ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ጠቅላይ ጸሐፊውን ቄስ ተሾመ አመኑን አነጋግሬያለሁ። ቃለ ምልልሱ የተከናወነው ቀደም ብሎ ስለነበረ አድማጮቻችንን ይቅርታ እንጠይቃለን። መጋቤ ሰላም ሰለሞን ቶልቻን መጀመሪያ የጠየቅኳቸው በዘንድሮ የትንሣኤ በዓል ያጋጠመ የተለየ ነገር ምንድን ነው የሚል ነበር።
የ2012 አጠቃላይ የሰሙነ ሕማማትና የጸሎት ሐሙስ ወይም የፋሲካን በዓል በማስብ ሰዓት በጣም ጥልቅ የመንፈስ ስብራት የገጠመኝና ያዘንኩበት ቀን ቢኖር ዛሬ ነው። ምክንያቱም እጅግ ጥልቅ በሆነ በሐዘን ውስጥ ሆነን ከእንባ ጭምር በጣም እንደ ሱፍ አበባ አንገታችን መሬት ተደፍቶ ያከበርን የምናከብረው የትንሣኤ ወቅት ነው። እርግጥ ነው በእውነት አምላካችን እግዚአብሔር ሙትን ድል አድርጎ ለሙታን በኩር ሆኖ መቅነዝ ፈቱልኝ፣ መቃብር የድንጋይ አንሱልኝ ሳይል ክርስቶስ እንደተነሳ እናምናለን፣ እንሰብካለን። እንደ በዓል ግን በዓሉን ስናከብረው የዘንድሮን በዓል በጣም ጥልቅ በሆነ በሐዘን ስሜት የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ የምሕረት ፊቱን መልሶልን ነገ ደግሞ ይሄ ታሪክ ሆኖ በዚህ ወቅት እንዲያከበርን እያል የምናስብበት ወቅት ነው።
ከዚህ ከዘንድሮ የትንሣኤ በዓል ሌላ ትዝ የሚሉት የትንሣኤ በዓል እስቲ ንገሩኝ።
እንግዲህ የትንሣኤ በዓል ሌላ ልናነሳው የምንችለው በአብዛኛው በእኔ እድሜ የደርግ መንግስት ሲወድቅ የኢህአዴግ መንግስት ሲገባ 1983 ላይ ግንቦት ነው ኢህአዴግ የገባው፣ ሚያዝያ ነበረ። መጠነኛ ግርግሮች ነበሩ፣ መጠነኛ ለመረጋ ሰዎች ነበሩ በሰሜን ሸዋ የሀገሪቷ ክፍል። በደቡብና በምዕራብ እንኳን ይህን ያህል አልነበረም። ያ ግን እንደዛም ሆኖ ኢትዮጵያ በጣሊያን ወረራ እንኳን እንዲህ አይነት መልክ አልተከበረም። 1977ን በደንብ አስታውሳለሁ። ድርቅ በሀገራችን በሰሜኑ ክፍል በሌላም በኩል ተከስቶ ነበረ። ግን ያ ድርቅ እንዲህ አማኙን የፈተነና ቤተ እምነቶችን የፈተነ አልነበረም። ያ ድርቅ እንደማያልፍ የለም በእግዚአብሔር ቸርነት ዓለም አቀፍ ርብርብ ተደርጎ ህዝቡም ምንም አልፈነዋል።
በመቶ ሺህ የሚቆጠሩ ዜጎች ሞተዋል። ያ ጊዜ
ሞተዋል። አዎ። ያም እንደዛም ሆኖ እንዲህ ቅስም የተሰበረበትና ዓለም አቀፍ መነጋገሪያ ሆኖ የ1977ን እኔ በደንብ አስታውሰዋለሁኝ። በዛ ሰዓት በወጣትነት እድሜን ያለሁት በደንብ አውቀዋለሁኝ። ምንም እንኳን የኛ አካባቢ ጉዳቱ እንደ ሀገር ኢትዮጵያ በሙሉ ድርቅ ነበረ። በተወሰኑ አካባቢዎች ላይ የተወሰነ እንትኖች ይታዩ ነበረ። በተለይ የቀንድ ከብቶች ማለቅ ዓለም አቀፍ ገጽታችንን የቀየረ ነበር። የ1977 ድርቅ የሚታወቅ ነው። ግን ቤተ እምነቶችን የዘጋ አልነበረም። ድርቁ በሁሉም ነበር የመጣው። በኢትዮጵያ እንደ ኢትዮጵያ ስናየው እርዳታዎችም ነበሩ። ያኔ ከመከራ ዘመንም እያመሰገንን እየጸለይ በቤተ መቅደሱ እየቀደስን አምልኳችን ሳይቆም ስጋው ደግሞ እየተቀበል ነበር ያሳለፍ ነው አባቶቻችንም ያሳለፉ። አሁን ግን ደጆች ተዘጉ ኮምፕሊትሊ፣
በፍጹም ሙሉ በሙሉ
አገልጋይ ብቻ ነው የተመረጠ አገልጋይ ነው በቤተ መቅደሱ የሚገባው። ዛሬ እኮ ቆራቢያን እንኳን እንዳይገቡ በትንሳኤም በጸሎተ ሐሙስም የአስቸኳይ አዋጁ ይገድባል። ይሄን ነው የቅዱስ ፓትርያርኩ መልእክት። ይሄን ተከትሎ ነው ለጠቅላይ ሚኒስትር የተጻፈው። ቀደም ሲል
ቤተ ክርስቲያኗ ከዚህ በኋላ ይሄ ዘንድሮ የታየ ሁኔታ አገልግሎቷን በተቻለ መጠን እንደዚህ ባሉ ችግሮች ሁሉ እንድትወጣ የሚያስችላትን አዲስ ዘዴ እንድትቀይስ ሊያስችላት ጉልበት አይሆናትም?
አዎ፣ ብዙ ነገሮች ነው የተማርነው። ሰው እኮ አንድም ከመከራ አንድም ከመጽሐፍ አንድም በተፈጥሮ የሚማረው ነገር አለ። አንድም ትምህርት ቤት የሚገባው አለ። እንዲህ አይነት ክስተት ይመጣል ብሎ ማንም ሰው አልጠበቀም። እንደ መንግስትም አልጠበቀም። ኢትዮጵያ ቤተክርስቲያን እንደ ተቋም ከብዙ ነገሮች ነው የምትማረው። ትምህርቶችን ትወስዳለች። መጽሐፍቶቻችን ምን ይላሉ? ይህን ነገር ምንድን ነው? እንደ ሀገርም ቀድሞ የተዘጋጀ አልነበረ። ይህ እኮ ክስተት ነው። በቻይና እንግዲህ ከተከሰተ በሽታው ቻይና ውስጥ ውሃን ከተማ ላይ ከተከሰተ ቅርብ ጊዜ ነው። ለሁሉም ሰው እንግዳ ነው የሆነው። ቤተክርስቲያኒቷም እንደ ተቋም ከእንዲህ አይነት ችግሮች የምትማረው ብዙ ነገር አለ። አባዮች እንዴት አድርጋ እንዲህ አይነት መከራዎች ይከሰታሉና በምን አይነት መልክ አገልግሎቱ ይሰጣል፣ በምን አይነት መልክ መንፈሳዊ ሰርቪሱ ይሰጣል፣ የካህናትና የምዕመናን ግንኙነት እንዴት መሆን አለበት፣ እንዲህ አይነት ነገሮች ከዚህ ተመርኩዘን እንግዲህ ሲኖዶሱ በሚሰጠው መመሪያ ቴዎሎጂያኑም መምህራኑም ሊቃውንቱም ከዚህ ምንም ችግር ነው የሚያስተምረው እና ብዙ ግንዛቤ ወስደን የምንሰራበት ነገር ይኖራል፣ እግዚአብሔር ቢፈቅድና ቢያቆየ በህይወት ብንኖር። ምክንያቱም ዛሬ ላይ ያለውን ስጋት ስናየው ከባድ ነው። ከባድ ስጋት ነው ያለው። እንደ ህዝብም ስናየው እንደ ሀገርም ስናየው ከባድ ስጋት ነው እና ያ ይህንን ሁሉ አይቶ የሚፈሰውን ዝማሬ የሚቀርበውን እንባ መስዋዕት ጸሎት እግዚአብሔር ፈጽሞ አይተውንም የሚል እምነት ኖሮን ነው ከእምነት አኳያ የምናየው።
ለቄስ ተሾመ አመኑ ያቀረብኩላቸው ጥያቄም ተመሳሳይ ነበረ።
አድፎ ዘንድሮ ለየት የሚያደርገው እንግዲህ ትልቅ የዚህ የኮሮና ቫይረስ ወይም ኮቪድ-19 በሽታ ይሄ ወረርሽኝ ዓለምን በገጠመበት ጊዜ ነው እያከበርን ያለ ነው። ይሄ በጣም በህዝብ ሁሉ ላይ ትልቅ ፍርሃትን የፈጠረ በብዙ ሀገሮች ሰዎችን ሞት የተመዘገበበት እና ብዙ ሀዘን የተፈጠረበት ጊዜ ነው እና በእኛ ሀገርም እንግዲህ ይሄ ሀገራችንም ውስጥ ገብቶ የተወሰኑ ሰዎች በዚህ በሽታ ተይዘዋል። ጥቂት ሶስት ሰዎች ያህል ነው እስካሁን ሪፖርት የሰማነው የህይወት ህልፈት። ነገር ግን ያለው የበሽታው ኃይል በጣም ትልቅ አስፈሪ በሆነበት ሁኔታ ነው እያከበርን ያለና ለየት ያለ ነው።
ቄስ ተሾመ አመኑ፣ ለመሆኑ እንደው በግሎ ይሄ በዓል እስከ ዛሬ አይቶት በማያውቁት ሁኔታ እንደዚህ በመከበሩ የሚሰማው ስሜት ምንድን ነው? በግል
በእውነት የሚሰማኝ በአንድ በኩል ብዙ ሰዎች በዚህ ሁኔታ መጎዳታቸው በጣም ነው የሚያሳዝነው። ነገር ግን ከዚህ በላይ ከዚህ ሀዘንም ከዚህ ፍርሃት በላይ ወደ እግዚአብሔር እንድንመለስ ብዙ ነገራችንን ወደ ማስተዋል ያመጣን ይመስለኛል። ምክንያቱም ሁላችን የተለያየ ሀሳብ ነበረን። እርስ በርሳችንም ያለመቀባበል፣ ያለመዋደድ፣ መገፋፋት ሁሉ የነበረበት ነው። ነገር ግን እነዚህም ሁሉ ክፉውን ሁሉ ትተን በንስሐ መምጣት ከመቼውም ይልቅ በእውነት በጸሎት በልመና በምልጃ እግዚአብሔርን ፊቱን በመፈለግ የምናሳልፍበት እንደሆነ ነው የሚሰማኝ። ካለፉት ጊዜያት ይልቅና ስለ ሌሎች እንድናስብ ከራሳችን እንድንወጣ እንዳስብ ያደረገኝ ነው በእውነት።
ኮሮና ቫይረስ የሚያስከትለው ተጽዕኖ አሁን እንዳሉትም የሰው ልጅ የእርስ በርስ ግንኙነት በብዙ መልኩ ይለውጧል የሚል የተለያየ አስተያየት እንደውም እየበረታ መጥቷል። ምን ይታይዎታል? መካነ ኢየሱስ ከዚህ በኋላ የአምልኮውን የመሳሰሉትን የሰዎች ከሰዎች የምዕመናን ከምዕመናን ግንኙነት የምዕመናን ከሌሎች ጋር የሚኖረው ግንኙነት እና በአዲስ መልክ የምትቀጥል ይመስልዎታል?
በእውነት አዎ ይመስለኛል። እኔ እንደውም ከዚህ የተነሳ በጣም ፍቅራችን የበለጠ እንድንያያዝ የሚያደርግ ይመስለኛል። በልዩ ሁኔታ ቀድሞ ከምናውቀው ውጪ ሌላ ልምድ ነው፣ አሁን ሌላ አቅጣጫ እንድናደርጎናል እና አሁን እንደምናየው ምዕመናን መካከል እያርቃ የሚገርም ነው። እርስ በርስ የመደጋገፉ አንዱ ስለ ሌላው የማሰቡ ስለ ሌላው የመጸለው በጣም ቀድሞ ከምናውቀው በተለየ ስለዚህ እይታችንን በብዙ መንገድ የቀየረ ይመስለኛል። የምናደርጋቸው ውጫዊ የሆኑ ሁኔታዎች በሌላ መንገድ እንድናይ የረዳን ይመስለኛል እና ምዕመናኖቻችን አሁን እንደምናየው በየቤታቸው አንዳንዶች እንደውም ሜዳ ላይ ሁሉ ወጥተው መንገድ ላይ ተኝተው በእንባ ሲጸልዩ የሚታይብን ስለሌለው ስለማያውቁት ሩቅ አገር ስላሉ ስለተጎዱ ሰዎች የሚያስቡ እና እይታን የቀይለዋል እና ስለዚህ ሌሎች እድሎችንን ለመፍጠር ከዚህ ችግር ለመውጣት ሰዎች የተለያዩ ፈጠራዎችን የመስራት እድል አግኝተዋል ብዬ አስባለሁ እና ይሄንን እንደ ቤተ ክርስቲያንን ብዙ ስልቶችንም ወደፊት እንድንቀይስ የሚያደርግ ይመስለኛል። ባለን መንፈሳዊም ይሁን ሌሎች ልማታዊ ማህበራት ሎቶችን ጭምር በተለየ ሁኔታ እንድናይና ለነዛ ደግሞ አዳዲስ ስልቶችንም እንድንቀይር መንገድ ይፈጥራል ብዬ አስባለሁ።
ቄስ ተሾመ አመኑ በጣም አመሰግናለሁ ስለተብብሮ።
እግዚአብሔር ይስጥልኝ፣ አመሰግናለሁ።
መለስካቸው አመሃን ለቅንብሩ አመሰግናለሁ። አድማጮች አሁንም እዚያው አዲስ አበባን ቆይና ወደ ሌላው መደበኛ የራዲዮ መጽሔት ቅንብር ወስዳችኋለሁ። ንጉሥ ያክሌሉ በዛሬው ቅንብሩ የትንሣኤን ምስጢረ ታሪክና ይኸው ደጋግመን የምናነሳው የኮሮና ቫይረስ ወረርሽኝ የከሰተውን ፈተና ይፈትሻል።
ጋይ መዝጊያ ተቆልፏል እኮ ዛው ቀረ ዮሴፍ አይደል ሚል ዝም ብሎ እኮ አፈር ተቆፍሮ አይደል የተቀበረ ዋሻ ነው። ከዋሻው ውስጥ የተቆፈረና እንደገና ደግሞ ይሄ ያቅሱሙ የነካሌ መቃብር አለ አይደለም በደንጋይ ተዘጋው እንደዚያ እኮ በደንጋይ የታተመ እኮ ነው። በደንጋይ የሚታተም ነው እና ያንን መግነዝ ፈቱልኝ መቃብር ክፈቱልኝ ሳይል ያንን አስወግዶት ስለተነሳ በአብይ ኃይሎ ስልጣን ለመልኮታዊ ስልጣኑ ነው በአብይ ኃይሎ ስልጣን ነው ያለ መቃብር የከፈተው። አሰሮ ለሰይጣን ያው ዲያብሎስ ታሰረ፣ አጋዞ ለአዳም አዳም ነፃ ሆነ ነፃነቱ ታወጀ። ሰላም ሚዜስ ይኩን ሰላም ከዚህ በኋላ ሰላም ነው ለዘላለም ሰላም ይሁን ተብሎ ያው እንግዲህ እግዚአብሔር ይመሰገንበታል።
እንኳን እንኳን ለብርሃነ ትንሣኤው አደረሰን አደረሰን ሰላምና ጤና ይሁን። ኮሮና ወረርሽኝ ፍጥረትን ቢረታ ዓለም በየቤቱ ይዟል እግዚኦታ። ጸልዩ እንጸልይ ጠዋትና ማታ ለትንሣኤው በዓል ያደረሰን ጌታ ለዓይነ ሥጋ ያብቃን ለእግዚአብሔር ሰላምታ። ሊቀ ሕሩያን በላይ መኮንን።
ክርስቶስ ተንሥአ እሙታነ በዐቢይ ኃይል ወስልጣን አሰሮ ለሰይጣን
ነገር ግን ደግሞ ካህናቱ ደግሞ የምስራች መንገሪ ያደርጉታል። አሁን ክርስቶስ ተንሳ ሙታን ከተባለ በኋላ ነው ቡራኬ ሁሉ የሚፈጸም አይደለም። ክርስቶስ ተንሳ ሙታን ባቢ ኃይሉ ሰይጣን እየተባለ እየተዛዘለ ከዚያ ቡራኬ ይፈጸማል። ያ እንግዲህ የሆሳዕና ዕለት የቆመው ከመስቀል ጋር የተቋረጠው ግንኙነት ክርስቶስ ተንሳ ሙታን ከተባለ ቡራኬው ይካሄዳል።
እንደው ትርጓሜው ባጭሩ ምን ነበር? አሁን እስከ
ክርስቶስ ከሙታን ተለይቶ ተነሳ በአብይ ኃይል ወስልጣን በትልቅ ኃይልና ስልጣን ያን የደንጋይ መዝጊያ ተቆልፏል እኮ ዛው ቀረ ዮሴፍ አይደል የሚል ዝም ብሎ እኮ አፈር ተቆፍሯል ለሚተከበረ ዋሻ ነው ከዋሻው ውስጥ የተቆፈረና እንደገና ደግሞ ያቅሱሙ የነካሌ መቃብር አለ አይደለም ይሄ በደንጋይ ተዘጋው እንደዚያ እኮ በደንጋይ የታተመኮ ነው በደንጋይ የሚታተም ነው እና ያንን መግነስ ፈቱልኝ መቃብር ክፈቱልኝ ሳይል ያንን አስግዱት ስለተነሳ በአብይ ኃይል ወስልጣን ይላል ለመልኮታዊ ስልጣኑ ነው።
አመሰግናለሁ ሊቀ ሕሩያን በላይ መኮንን። አሉላ ትንሽ ደቂቃ ስጠኝና መለስ ልበል ወደ ወቅቱ ኮረና እንደ ህዳር በሽታ ታሪክ ሆኖ ይቅር መዋዕለ ዜና ባለም ላይ ይስፈን ሰላምና ጤና ሁሉም በሃይማኖቱ ባንድነቱ ይጽና እንደ ተጠበቀ ጥበብ ህክምና ጸሎት ነው የሚያድነው ፈጣሪን ልመና ዮም ፍስሃ ኮነ ዛሬ ደስታ ሆነ በትንሳኤው የሰው ልዳነ በትንሳኤው የሰው ልዳነ ምድርም ዛሬ ሐሴት ታደርጋለች ምድርም ዛሬ ደስታ አድርጋለች በክርስቶስ በደሙ ታጥባለች ከኮረና ነጻ ትሆናለች።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በድጋሚ መልካም በዓል መልካም ፋሲካ ሰላም ደህና ደሩ።
እዚ ሬዲዮ ድምፅ አሜሪካ